Bambino BOA.
ጤና ይስጥልኝ አድማጮቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ህዳር 9 2016 ዓ.ም መሰናዶ ጀምሯል። ኤደን ገረመው መርሃ ግብሩን በመምራት፣ ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ በአዘጋጅነት አብረናችሁ እናመሻለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ከደግሞ ቢሰሙ መልካም ናቸው፣ ትኩረት ያሻቸዋል ያላቸው ነው ይዘን ወደ እናንተ የመጣ ነው። የመጀመሪያው ዘገባችን ታዲያ ወደ አፋር ይወስደናል። በሰሜን ኢትዮጵያ ለሁለት ዓመታት ያክል የተካሄደው ጦርነት ሴቶችን አስገድዶ መድፈርን ጨምሮ ለተለያዩ ጾታዊ ጥቃቶች ያጋለጠ ነበር። የሁለት ዓመቱ ጦርነት የፈጠረውን ማህበራዊ ቀውስ ተከትሎ በአፋር ክልል የህፃናት ሴቶችና ልጃገረዶች ጋብቻ በከፍተኛ ሁኔታ መጨመሩን በመብቶችና ዴሞክራሲ እድገት ማዕከል ካርድ ኢትዮጵያ የተሰራ ጥናት አመላክቷል። ስለ ጥናቱ ይዘትና በክልሉ ስላለው የህፃናት ሴቶች ጋብቻ ለመረዳት ከጥናቱ አድራጊ ወጣት የህግ ባለሙያ ኩልሱማ ኑርና በአፋር ሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ ወይዘሮ ሳዳ መሐመድን አነጋግሬ ያሰናዳው ዘገባ ለምሽቱ ቀዳሚ ነው። ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለው ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልሱማ ኑር ካገኘቻቸው ምላሾች መካከል ዋነኛው ነበር።
በግጭቱ ሳቢያ ቤት ንብረታቸውን ያጡ፣ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስትራክሽን ሲኖር ምን ይፈጠራል? አፋር ክልል ምንድን ነው የተፈጠረው? የምግብ ወይም ፉድ ኢንሴኪሪቲ፣ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ ተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ one less mouth to feed ይባላል፣ ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን 18 ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው።
በመብቶችና ዴሞክራሲ እድገት ማዕከል የውርድበት ፌሎሺፕ አማካኝነት በአፋር ክልል የህፃናት ጋብቻ ሁኔታን ያጠናችው ወጣት ኩልሱማ ለህፃናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጣቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች።
ስብሰባው ላይ ከተሳተፉልን ህፃናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። 300 የነበር ነው አሁን 90 ነን። ብዙ የነበር ነው ወንድሞቻችንን ጓደኞቻችንን አተንበታል። ስለዚህ እነዚህም ቶሎ ብለን መተካት አለብን የሚል እሳቤ አለ እና ለእነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱ ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድን ነው፣ አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ጦር ሜዳ ይልካሉ ማለት ነው።
የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሳዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህፃናት ጋብቻ ቁጥር ከፍ እንደሚል ቢሮቸው መገንዘቡን ለአሜሪካ ድምጽ ገልጸዋል።
ቢሮችን የተሻለውን ያክል እየሰራ ነው። ያው ብዙ ምክንያትም የለውም ሳለቤት አሳያ ማለት ነው። እና አሁን እኛ ራሱ በአይን ያየን ታሚን ራሱ ወደ አምስት ቦታዎች ይሬን መጣውና ተቃውሞስ ሀስ ማለት ይቻላል ልጆቻችን ትክክል እንደማይሉት ነው ይሄታል አንልም ለምን ዲስፕል የደስተነት ችግር እዛም ነው አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ የደነባቸው ቦታዎች አሉ እዛም ነው
አንዲት ሴት የአባቶቿን ወግና ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው ባህላዊ አስተሳሰብ ስር የሰደደ መሆኑ በጥናቷ ማረጋገጧንም ገልጻለች። አንዲት ሴት እድሜዋ ከ20 በላይ ሲሆን እማትፈልግ ተደርጋ እንደምትወሰድ በመግለጽ ፈገግ ያሰኛትንና የጉዳዩን ስር መስደድ የጠቆማትን ሁኔታ አጋርታኛለች።
እና ደግሞ ያው የተቀበሉት ነገር ነው ባህላችን ነው እኛ ከመወለዳችን በፊትም የነበረ ነገር ነው ስለዚህ ይሆናል አይ ባታደርጉትስ አሁን አግሪስ ተበይን ቢብትስ እንቢ የሚለውን ነገር እንትን አይሉስም አይመጣላቸውም እንቢ ቢረግሙን አለ እሺ ቢረግማችሁስ ምን ታደርጋላችሁ ዴ ወረገሙ ማለት እኮ በቃ አንቀፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ በረና እንዴ ንኳን 25 አመቴ ነው ግን አላገባሁኝም ታዲያ ለምንድን ነው ምናምን ስላቸው እነዚህ ህፃናቶች ሴቶች ናቸውና አይ እንግዲህ ቆንጆ ባትሆኚ ነው ያስከሆን ያለገባሽ ግን ዱአን አድርግልሻለሁ ምናምን ያሉ ጊዜ ነበርና ሰው የተለያየ አይነት ነው የምታየው ግን አንዲት ልጅ አለች ሁልጊዜም አሁንም አስባታለሁ ከቃለ መጠይቆቹ ውስጥ አንድ ጥያቄ ምንድነው አሁን እናንተ ማግባት ነው የምትፈልጉት ወይስ ትምርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስለሷ አይኔ እንዳንቺ ትምርቱን ጨርሽኝ ነው ከዛ በኋላ ነው ማገባው የሚል መልሰጠሽና በጣም ነበር ሾክ ያደረገች በዛውም ልክ ደግሞ ለኔ ምንም ሌላ ነገር ባላደርግ ማhallቸው ተቀምጪ እኔን ማይታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው በያስተባለው
ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ደህንነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የህፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትና እንዲሁም ችግሩ ስር የሰደደበት ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች።
ይሄ ሪሰርች ከሪሰርች ፕሮዳክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሯል ብያስብ ያለሁኝና እሱ ለኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብያስባለሁ። ሩት ኮዝስ ወይም ስር የሰደዱት ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ከህፃናት ጋብቻ ሴቶችን ከህፃናት ጋብቻ መከላከል የምንችለው የሚለው ነገር በደንብ ማህበረሰቡ ጋር በህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበረታታት አለብን ማለት ነው እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድነው የህፃናት ጋብቻ አንድም ብቻ አይደለም ተቋማዊ መለከተው ትምህርት ቤቶች ይመለከታቸዋል እንትን የጤና ሴክተሩ ይመለከታዋል የህግ ሴክተሩ ይመለከታዋል ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው የውጪ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖችም ይመለከታቸዋልና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው።
ኢትዮጵያ በጉርጉሩሳኑ 2018 ዓመተ ምህረት በተባበሩት መንግስታት ድርጅት የህፃናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህፃናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላት በፊት የተዳሩ ነበሩ። በተለይም ደግሞ በአሁን ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህፃናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት የጋቢና ቪ መሰናዶ ነው። አብራችሁ ስለሆናችሁን አመሰግናለን። በኢትዮጵያ ስራ አጥነትን ጨምሮ አሁን ያለው ሀገራዊ ሁኔታ ወጣቶችን ለድባቴ እንዲጋለጡ እየደረጋቸው እንደሚገኝ አንድ ባለሙያ ተናገሩ። የስነ ልቦና ባለሙያው ዳዊት ላቀው እንደ ድባቴ ባሉ የአእምሮ ጤና ችግሮች የሚጠቁ ሰዎች በጊዜው ካልታከሙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ አመላክቷል። የጤና ሚኒስቴር በበኩሉ የችግሩን መባባስ እንደሚገነዘብ አስታውቋል። ከሚመለከታቸው አካላት ጋር በመሆንም በወጣቶች የአእምሮ ጤና ሕክምና ላይ እየሰራ ነው ብሏል። በዚህ ዙሪያ አስማማየ ነው ያሰናዳው ዘገባ ይቀጥላል።
ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የስነ ልቦና ባለሙያውን ጨምሮ ያነጋገራቸው አስተያየት ሰጪዎች የሚጋሩት ሐሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማህበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ስራ ባለማግኘታቸው ተስፋ የቆረጡ ወጣቶችን ከቀጣሪ ድርጅቶች ጋር ታገናኛለች።
ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ እንሞክር ነበር። ከጓደኞቼ ጋር ሆነን እርዳታ እንደቀጠለ ነው። አረጋውያንን ማገዝ፣ የካንሰር ህሙማንን ድጋፍ ማድረግ፣ የተለያየ ቦታ ድጋፍ እንሰራለን። ከቅርብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነግሩኝ ስራ ማጣት ሆነ። ተመርቀን ቁጭ አለን ስራ አጣን ሲሉ ለምን ስራ አልፈልግም ብዬ መፖስት ጀመርኩኝ። ድርጅቶቹን ለምን ስራ እዚህ ማህበራዊ ሚዲያ ላይ አምጡና እኛ ስራ እንፈልግ፣ እዚህ ያለው ወጣት ይጠቀም እባካችሁ የሚል ነገር አስተላለፍኩኝ። ከዛ በኋላ አሁን አመት ሊሞላው ነው፣ በየቀኑ ስራ ይላክልኛል። እኔ ደግሞ ወደ ማህበራዊ ሚዲያ መጥቼ ፖስት አደርገዋለሁ። ሰዎች ተወዳድረው ሄደው እዛ ተፈትነው ወደ ስራ ይገባሉ። ስለዚህ በምችለው አቅም እኔ እዛ ጋር ያለውን ያለምንም ክፍያ አሰሪና ሰራተኛውን ለማገናኘት ነው።
እስካሁን 600 ወጣቶች ስራ እንዲያገኙ ማገዟን ሜላት ትናገራለች። ከ50,000 በላይ ተከታዮች ባለው የፌስቡክ ገጿ ወጣቶች በቀቢጸ ተስፋ ስሜት ላይ ሆነው የሚልኩላት መልእክቶች ለዚህ የበጎ ፍቃድ ተግባር እንደገፋፋ ትናገራለች።
የቤተሰብ ሸክም ሆንኩኝ፣ ከጓደኞች በታች ሆንኩኝ፣ ራሴን መቀየር አልቻልኩም፣ ገንዘብ ተቸገርኩኝ ነው የብዙዎቹ ምክንያት። እና እውነት ለመናገር እንደዚህ አይነት ሜሴጅ በቀን 10-15 ይደርሰኛል። አሁን ላይ መስታት የምችለውን ወደ ህዝቡ ማምጣት የምችለውን ስራም ከሆነ ስራ አግዟቸው ማለት የምችለውን አግዛለሁ። ያንዳንዱ ደግሞ ትንሽ ከበድ ሲል ደግሞ ሳይካትሪስቶች እንዳናገሯቸው አደርጋለሁ። ታውቋለህ፣ ሶሻል ሚዲያው ደግሞ የሚያሳይክ በጣም ብዙ መልካም ነገሮችን ነው። እኔ ለምሳሌ ስበላ፣ ስጠጣ፣ ስዝናና ነው ፖስት ላደርግ የምችለው አይደለም። አብዛኛው ፌስቡክ ያለው ማህበረሰብ እንደዛ ነው። ይሄ መጥፎ ልብስ ለብሰ ቆሽሸክ ምናምን የምታሳየው ነገር የለም። እና እነዚ ሰዎች ምንድን ነው የሚመስላቸው? ሁሉም ሰው እየተዝናና እየበላ እየጠጣ ጥሩ ኑሮ እየኖረ ግን እነሱ ብቻ ቤት ውስጥ የቀሩ እነሱ ብቻ ስራ ያጡ ይመስላቸዋል። እኔ በተቻለ መጠን እንግዲህ እኔ በአቅሜ ማድረግ የምችለው ምንድን ነው፣ አንድ ወጣት ተስፋ ሲቆርጥ ምን ሆንክ ብዬ ስጠይቅ ስራ ነው የምፈልገው፣ ይህን መማር ፈልጋለሁ፣ ይሄ ያመቻችሁት የሚለኝን እሞክራለሁ። በቃ ማህበራዊ ሚዲያ ላይ እና እንድንሰማቸው የሚፈልጉ እንድናወራቸው ይፈልጓሉ። ሰው ያጡ ሰዎች አሉ። እና ከፍተኛ እንጃ የዛሬ አመት ከምልስ በላይ አሁን ደግሞ ብሶ ነው የመጣው። እዛ ላይ ያለው ነገር ድባቴው፣ ተስፋ መቁረጡ፣ የኑሮ ውድነቱ ሰው በጣም እንደዚያን ነገር እንዲያስብ ተስፋ እንዲያጣርጎታል።
በኢትዮጵያ የአጠቃላይ ህዝቡን ከፍተኛ ቁጥር የሚይዙት ወጣቶች የአእምሮ ጤና ከቅርብ ጊዜያት ወዲህ የመነጋገሪያ ርዕሰ ጉዳይ እየሆነ መጥቷል። የስነ ልቦና ባለሙያው አቶ ዳዊት ላቀው እንደሚሉት የወጣቶቹ አስተዳደግ በአእምሮ ጤና ላይ የራሱ ተጽዕኖ ይኖረዋል። ይሁንና ወቅታዊ አገራዊ ሁኔታውና በብሔራዊ ደረጃ አሳሳቢ እንደሆነ የተገለጸው ስራ አጥነት ተጠቃሽ የችግሩ ምክንያቶች ተደርገው ይወሰዳሉ።
አሁናዊ ሁኔታው ጦርነት ላይ ነው ያለችው ሀገሪቷ። ወጣቶችን ኢንካሬጅ የሚያደርግ የትምህርት ፖሊሲ የለም። እንደውም በተቃራኒው የሚሰማው ነገር መውደቅ ጥሩ ያልሆነ ነገር ነው። በስራ ላይ ደግሞ የሚታየው ከሆነ ወጣቶች ብዙ ስራ የማግኘት እድላቸው ሀገራችን ላይ በጣም ዝቅተኛ ነው። ዝቅተኛ የሆነበት ደግሞ የራሱ ምክንያቶች አሉት። ሀገሪቷ ያለችበት ሁኔታ አለ። ስለዚህ እነዚህ ሁሉ አሉታዊ ተጽዕኖን የሚያመጡ ጭንቀትን፣ ድብርትን የሚያመጡ ተስፋ መቁረጥን የሚያመጡ እንዲሁም ከእነዚህ አሁን የጠራናቸው ነገሮች ሁሉ ሰዎች ነፃ ለማውጣት ራሳቸውን ከዛ ጥያቄ አእምሯቸው ላይ ከሚፈጥርባቸው ድብርትና ጭንቀት ውስጥ ነፃ ለማውጣት ስደትን አንድ አማራጭ የሚወስዱ አሉ። እንደገና ደግሞ የወንጀል ስራዎችን እንደ አማራጭ የሚወስዱ አሉ። ሱስ ውስጥ ተዘፍቆ ወይም ሱስ ውስጥ ሆኖ ደግሞ ራስን መርሳት የሚፈልጉ ሰዎች አሉ። ከዛ ሲያልፍ ደግሞ ራሳቸውን ለማጥፋት የሚነሱ ሰዎች አሉ።
የዓለም ጤና ድርጅት ከ10-19 ዓመት የዕድሜ ክልል ውስጥ ከሚገኙ አዳጊዎችና ወጣቶች መካከል ከ7 ሰዎች አንዱ የአእምሮ ጤና ችግር ተጠቂ ነው ይላል። ይህም ቁጥር ከዓለም የችግሩ ጠቅላላ ተጠቂዎች 14% ይሸፍናል። ማህበራዊ ትስስር መድረክ በመጠቀም ወጣቶችን ያገዘች የምትገኘው ሜላት ንጉሴ ከቅርብ ጊዜያት ወዲህ እጅግ በከፋ ተስፋ የመቁረጥ ስሜት ውስጥ ነው። ራሳቸውን ስለማጥፋት የሚነግሯት ወጣቶችም ስለመኖራቸው ትናገራለች።
ለምሳሌ ትናንትና አንድ መልስ ተደርሶ የነበር ከአንድ ልጅ በቃ እንትን መኖር ደክሞኛል፣ ተልችቶኛል፣ ስራ ማጣት፣ ተስፋ ማጣት፣ ከሀገር ለመውጣትም ሞክሬ ሁሉም ነገር አልተሳካምና በቃ ከዚህ በኋላ ህይወት መኖር ምንም ነገር አላረግም፣ መኖር አልፈልግም። እንደ ጓደኛ ነው እንግዲህ ልታማክረኝ የመጣችውና እኔ ላረግላት የምችለውን ነገር ሁሉ እየሞከርኩኝ ነው ያለሁት። ቤተሰቦች ማየት አለብሽ፣ እንደዚህ ነው እንዲህ ነው ስላይ በቃ ከዚህ በኋላ የኔ መኖር አስፈላጊ አይደለም። አብዛኛውን ነው ምልክ ይሄ የመጨረሻ ደረጃ ደርሶ ነው እንትን የሚልክ የመጨረሻ ደረጃ ደርሶ ነው የሚልክ ልክ ያው የመጨረሻ ማውራት ስለሚፈልግ ይመስለኛል። እውነት ለመናገር እኔ አሁን አውርተን ከዛ በኋላ የሆነ ነገር ሀፕን ያደረገባቸው ሰዎች አላጋጠሙኝም እስካሁን እግዚአብሔር ይመስገን። በምችለው መጠን እንትን ለማድረግ ሞክራለሁ። ቢያንስ የአይምሮ ህመም ነው ብዬ ስለማስብ፣ ጭንቀት ነው ብዬ ስለማስብ ሐኪሞች ስላሉ ከእነሱ ጋር አገናኛቸዋለሁ ቶሎ ብዬ በምችለው ሰዎች እንዲያወሯቸው እኔም እንዳወሯቸው ነው ማድረገው። ግን ከምለው በላይ በቃ 90% ዲሳይድ አድርገው ነው ያሉት።
እንደ ድባቴ ባሉ የአእምሮ ጤና ችግር የሚጠቁ ሰዎች በወቅቱ የባለሙያ ምክር ካላገኙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ የስነ ልቦና ባለሙያው ዳዊት ላጋ ያሳስባል። ይህም ነገሮችን አጨልሞ ከማየትና መፍትሄ እንደሌላቸው አድርጎ ከማሰብ እንደሚመጣም ያስረዳል።
ለአንዳንድ ሰው የሚመጡበትን ቻሌንጆች የቤተሰብም ይሁን የአካባቢም ይሁን የስራ ቦታም ይሁን የኑሮም ይሁን የሚመልስባቸው መንገዶች አሉታዊ ላይሆኑ ይችላሉ። ያንን እንደምንም ብሎ ጥሮ አልፎ ሌላ ማንነት ገንብቶ ሊወጣ ይችላል። አንዳንድ ሰው ደግሞ የሚመጡበትን የህይወት ጥያቄዎች ወይም ደግሞ በህይወቱ በስራው በኑሮ ላይ የሚያጋጥሙትን ነገሮች አጨልሞ ማየት፣ ባሉታዊ መንገድ ማየት፣ ተስፋ መቁረጥ፣ እንዲሁም ደግሞ መውጫ መንገድ የለም ብሎ ማሰብ መጨረሻ የሚያመጣው ነገር ምንድን ነው? ራስን ማጥፋት ነው። ግን ብዙ ስቴፖችን ያልፋሉ። በጣም ራሳቸውን ያገላሉ። አሉታዊ ስሜታቸውን ከሰዎች ጋር መግባባት ያቅታቸዋል። ስራ ቦታ መስራት ያቅታቸዋል። በባህር የተለየ ባህሪዎችን ያመጣሉ። አንዳንዶቹ ደግሞ ሰላማዊ ህይወት እየኖሩ ሳናቀው ሳይታወቅ ድንገት ራሳቸውን የሚያጠፉበት በጣም ብዙ ስነ ልቦና ጫና ይደርስባቸዋል።
የስነ ልቦና ባለሙያው አቶ ዳዊት በወጣቶች ላይ እየተፈጠረ ያለውን ስነ ልቦናዊ ጫና በማቃለል የአእምሮ ጤናቸው መጠበቅ እንዲቻል መንግስት፣ የብዙሃን መገናኛውና የሚመለከታቸው አካላት ሁሉ ለጉዳዩ የተቀናጀ ትኩረት ሊሰጡት ይገባል ይላሉ።
አካባቢያቸው ላይ፣ ቤተሰባቸው ላይ የሚፈጠረውን እንኳን እንዲያውቁ ሰዎች ግንዛቤ ያስፈልጋቸዋል። ግንዛቤው ከሌለው፣ ትምህርቱ ከሌለው፣ እውቀቱ ከሌለው አንድ ማህበረሰብ፣ አንድ ቤተሰብ ውጤቱን እንደዚህ ሰው ራሱን ሲያጠፋ፣ ስነ ልቦና ተጎድቶ ሱስ ውስጥ ሲወድቅ ወይም ደግሞ ሌላ የወንጀል ስራ ውስጥ ሲወድቅ እነዚህን ውጤቶቹን ነው የምናያቸው። ውጤቱን እያየን ውጤቱ ላይ እየተነጋገረ ከምንሄድ ምክንያቶቹን መነሻዎቹን በደንብ ሚዲያዎች መስራት አለባቸው። የሚመለከታቸው ባለድርሻ አካላቶች በደንብ እዚህ ላይ ሪሰርች መሰራት አለባቸው። ባለሙያ ማሳተፍ አለባቸው። ውይይቶች፣ ዶክመንተሪዎች በደንብ በስፋት መሰራት አለባቸው ብዬ አምናለሁ።
የጤና ጥበቃ ሚኒስትር ዴኤታ ዶክተር አየለ ተሾመ የወጣቶች የአእምሮ ጤና ህመም ተጋላጭነት እየጨመረ በመምጣቱ ላይ ይስማማሉ። ሚኒስቴራቸው በመዋቅርም ሆነ በተደራሽነት ረገድ ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነም ለአሜሪካ ድምጽ ተናግረዋል።
ቅድሚያ ሲሰጠው በምንድን ነው ሲባል፣ አንደኛ ይህንን ችግር ሊፈታ የሚችል መዋቅራዊ ስራ መስራት ነው። ስለዚህ በመዋቅር ላይ ከፖሊሲ ጀምሮ ስትራቴጂዎችን፣ ማስፈጸሚያ ሰነዶችን ተዘጋጅተው እንዲፈጸሙ ማድረግ ነው። ቅድሚያ መስጠት ማለት ይህን ነው። ይህን ተከትሎ ደግሞ በቂ ሰው ኃይል መመደብ፣ ለዚያ የሚያስፈልግ በጀት መመደብ፣ ከዛ በኋላ ቀጥሎ የሚሆነው ተደራሽነት ነው። ተደራሽነት ማለት በተቋማቶች ውስጥ የአእምሮ ጤና ከሌሎች ጤና አገልግሎቶች ጋር ትኩረት አግኝቶ ተቀናጅቶ የሚሰራበትን አሰራር እስከ ታችኛው መዋቅር ድረስ መስራት ነው። ስለዚህ እነዚህ ነገሮች በሙሉ ተሰርተው በአሁኑ ሰዓት ከፍተኛ ባለሙያዎችን በሁሉም ቦታ ማዳረስ ስለማይቻል ልዩ ስልጠና የወሰዱ ከመካከለኛ የሙያ ደረጃ ላይ ያሉ፣ ለምሳሌ በነርሶች ላይ ያሉ በአእምሮ ጤና የተለየ ስልጠና እየወሰዱ በሁሉም ቦታ ተደራሽ ለማድረግ እየተደረገ ነው። ካለው ስፋት አንጻር በሙሉ ተዳርሷል? አልተዳረሰም። ገና ቀጣይ ስራዎች ይፈልጋሉ። ጤና ኢንሹራንስ ስርዓታችን ውስጥም ተካተው ዜጎች የአእምሮ ጤና ችግር ሲኖር በቀላሉ የአእምሮ ጤና አገልግሎት ተደራሽ የሚሆንበት ስርዓት ተዘርግቶ እየተሰራ ነው ያለው።
አሁን ያለው ቀደም ያሉት ለዚህ ምክንያት የሚሆኑ ችግሮች በኢትዮጵያ ውስጥ ተበራክተዋል። ከሥራ እድል ማጣት አንስቶ ሀገሪቱ ስላለችበት ሁኔታ ወጣቱ ለዚህ ሊዳርግ የሚችል ነገርና አንዳንዶቹ የተለየ ጣልቃ ገብነት በመንግስት በኩል ያስፈልጋል። በተለይ በዚህ ጉዳይ የሚሰሩ ዓለም አቀፍ ተቋማትና ሀገር ውስጥ ያሉ ሀገር በቀል ያሉ ተቋማትን የሚያስተባብር አካል ይፈልጋል የሚልም ሐሳብ አላቸው። ምናልባት እናንተ በዚህ በኩል የራሳችሁ የሆነ ያሰባችሁት ነገር አለ?
ይሄ አሁን ካለው ነባራዊ ሁኔታ የበለጠ ተጋላጭነት በመጨመሩና ሰፊ ስራ ይፈልጋል። አንዳንዶቹ ደግሞ ነባራዊ ሁኔታዎች ለዚህ የማይፈቅዱ እንደታቆ በተለያየ ሰጣችሁ እና በተለያየ ቅድሚያ የሚሰጣችሁ ፕሮብ በመዛታቸው መጓደሎች ሊኖሩ ይችላሉ። ስራው እንደ ስራ ግን ተቀናጅቶ እየተሰራ ነው ያለው። አንተ ባልከውና የበለጠ ጣልቃ ገብነትም ባለው ተጠናክሮ መስራት የሚለው ነገር በተለይ ደግሞ ቅንጅት ከትምህርት ቤቶች ጋር ሌሎችም ሴክተር መስሪያ ቤቶች ጋር በጋራ መስራት ያለበትን ግን ማጠናከር አለበት የሚለውን የምወስደው ነው። ትክክል ነው።
የወጣቶች የአእምሮ ጤና ችግርን በዘላቂነት ለመፍታት አገራዊ ሁኔታውን በመቀየር ተስፋን የሚያጭር የተሻለ ሁኔታ መፍጠር እንደሚገባም ባለሙያዎች ይመክራሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የመጨረሻው ዘገባችን ላይ ደርሰናል። በአፍሪካ የሚማሩ በሚሊዮኖች የሚቆጠሩ ህጻናት ትምህርት ለማግኘት ከአካባቢያቸው ርቀው ረጅም መንገድ በመጓዛቸው ለተለያዩ አካላዊና ስነልቦናዊ ችግሮች ከመጋለጥ በተጨማሪም በትምህርታቸው ላይ ከፍተኛ ተጽዕኖ ያሳድርባቸዋል። ለምሳሌ በደቡብ አፍሪካ አንድ ግዛት ውስጥ የሚኖሩ ተማሪዎች ትምህርት ቤት ለመጓዝ ከሁለት ሰዓት በላይ በእግራቸው መሄድ ይጠበቅባቸዋል። ይህ ሁኔታ በተማሪዎች ደህንነትና በትምህርት ስርዓቱ ላይ ያደረሰውን ተጽዕኖ አስመልክቶ አሶሺየትድ ፕሬስ ያጠናቀረውን ዘገባ ስምንሽ ቆየ ታቀርባለች።
ዘወትር በስራ ቀናት ማለዳ ላይ በትንሿ ስትራትፎርድ መንደር ውስጥ የሚገኘው የንላንጎቲ መኖሪያ ቤት በጥድፊያ የተሞላ ነው። አምስቱ እህትና ወንድማማቾች ትምህርት ቤት ለመሄድ ዝግጅት ከማድረጋቸው በፊት በርካታ ስራዎችን ያከናውናሉ። ሉያንዳ ሐላሊ ለምሳሌ ለሊት 10 ሰዓት ተኩል ተነስተው ማታ አዘጋጅተው ያደሩትን የማገር እንጨት ከላም ኩበት ጋር በማደባለቅ እሳት ታነዳለች። በትንሿ ጎጆአቸው ውስጥ የሚቀጣጠለውን እሳት በመጠቀምም ውሃ ታፈላለች። ሐላሊ በጭራሽ ረጅም ሰዓት ተኝታ አታውቅም። ምክንያቱም የቤት ውስጥ ስራዋን ስታጠናቅቅ ከመንደሯ በ10 ኪሎ ሜትር ርቀት ላይ ባለውና ዱንዲ በተሰኘው የከሰል ድንጋይ ማውጫ ከተማ ውስጥ ወደሚገኘው ትምህርት ቤቷ ለመሄድ መዘጋጀት አለባት። በተለይ በክረምት ወቅት መንገዱ ለአንዲት ለጋ ወጣት እጅግ ጨለማ፣ ቀዝቃዛና አደገኛ ጉዞ ነው። ሆኖም ደህና የእግር መንገድ እስክታገኝ በዚህ ጫካ ውስጥ ማለፍ አለባት። ይህ ሐላሊ ብቻ ሳትሆን በደቡብ አፍሪካ የሚገኙ በሺዎች የሚቆጠሩ ህጻናት እንዲሁም ሌሎች በአፍሪካ አህጉር የሚኖሩ በሚሊዮኖች የሚቆጠሩ ተማሪዎች ከሚኖሩበት እጅግ በጣም ርቀው የሚገኙ ትምህርት ቤቶች ጋር ለመድረስ የሚያደርጉት ጥረት ነው። ሐላሊ በኳዙሉ ናታል ግዛት ውስጥ ወደሚገኘው ትምህርት ቤት ለመድረስ መጓጓዣ ትራንስፖርት ከሚያስፈልጋቸው ከ200,000 የሚበልጡ ተማሪዎች መካከል አንዷ ናት። የደቡብ አፍሪካ መንግስት ያጸደቀው ፖሊሲ ከትምህርት ቤታቸው ከ3 ኪሎ ሜትር በላይ ርቀው የሚኖሩ ተማሪዎች ከቤት ወደ ትምህርት ቤት የሚያመላልሳቸው አውቶቡስ እንዲመደብላቸው ያዛል። በመሆኑም በጉዳዩ ላይ ድምጻቸውን የሚያሰሙ የመብት ተከራካሪዎችና ዘመቻውን የተቀላቀሉ ሰዎች ከ200,000 በላይ ለሚሆኑ ተማሪዎች ትራንስፖርት እንዲቀርብ መንግስት ላይ ጫና ያሳደሩ ነው። ሐላሊ እህቶቿና ወንድሞቿ ከአያታቸው ቦንጉይን ላንጎቲ ጋር የሚኖሩት በጠባብ ቤት ውስጥ ተጨናንቀው ነው። አያቷ እንደ ሐላሊ ያሉ ልጆች ላ በመባላቸው የልጅ ልጃቸው ፍትሃዊ የትምህርት ዕድል እንዳላገኘች በማሰብ ይጨነቃሉ።
በመጀመሪያ ግምት ውስጥ መግባት ያለበት አብዛኛውን ጊዜ ለልጆች የሚሰጣቸው ቁርስ የለኝም። እንደራባቸው ነው ወደ ትምህርት ቤት የሚሄዱት። ብቻኛው ተስፋ የማደርገው ነገር ትምህርት ቤት ሲደርሱ እዛ የሚያገኙትን ማንኛውንም ነገር ይበላሉ ብዬ ነው። በሰዓቱ ትምህርት ቤት ለመድረስ በጣም በጧት ነው የሚወጡት። ቤት ሲመጡ ደግሞ እጅግ በጣም ይደክማቸዋል። በዚህ ሁኔታ ደክሟቸው እንዴት ትምህርታቸውን መከታተልና አስተማሪያቸው ለሚናገረው ነገር ትኩረት መስጠት ይችላሉ?
ሐላሊም ትምህርቷን ለመከታተል እንዴት እንደምትቸገር ትገልጻለች።
ይቃላን ሁን አንደኛው ባሳን ፓስፖርት
ከንቀልፈ የምንነሳውና ቀኔን የምጀምረው ከሌሊቱ 10 ሰዓት ተኩል ነው። መጀመሪያ እሳት አቀጣጥላለሁ። ከዛ ተጣጥቤ እለባብስና ወደ 11 ሰዓት አካባቢ ወጣለሁ። ትምህርት ቤት የሚደርሰው 1 ሰዓት ላይ ነው። በጣም ደክሞኝ ነው የምደርሰው። ብዙ ጊዜ አስተማሪ ለሚናገረው ነገር ትኩረት ለመስጠት እቸገራለሁ። አንዳንዴም እንቅልፍ ይወስደኛል። አስተማሪዎች ሲቆጡ ልላቸው የምችለው ነገር ደክሞኛል ነው።
የስነ ልቦና ባለሙያ የሆኑት ሜሊንዳ ዱቶይት ችግሩ የሀብት አለመመጣጠን መሆኑንና በከተማ ውስጥ ለመኖር አቅም የሌላቸው ድሆች ህይወታቸውን ለማሻሻል የሚያደርጉት ትግል መሆኑን ይገልጻሉ።
እነዚህ ህጻናት በጣም በጠዋት ነው የሚነሱት። ያ ማለት እንቅልፋቸውን አልጨረሱም። አይምሯቸው በደከመው ጊዜ መልእክቶች ተሸክመው ኮርቴክስ ወደ ተሰኘው የአይምሯቸውን ክፍል መድረስ ያለባቸው አስተላላፊዎች መስራት ያቆማሉ። ምን ያህል ጎበዝና ፈጣን ብንሆን አይምሮ ማለት ልክ እንደ ኮምፒውተር ነው፣ የሚሰራበት የራሱ መንገድ አለው።
ባለሙያዋ አክለው ልጆቹ በድካም ውስጥ ሆነው በትክክል ማጥናት ስለማይችሉ ተገቢውን ትምህርት እየተነፈጉ መሆናቸውን ያስረዳሉ።
አስተማሪው ሰነፍ ስለሆኑ ነው ወይም አስቸጋሪ ልጆች ስለሆኑ ነው አለዛም ደግሞ መጥፎ ልጆች ስለሆኑ ዋጋ የላቸውም ብሎ ሊያስብ ይችላል። ነገር ግን ማሰብ አለብን፣ እነዚህ ልጆች እዚህ ክፍል ገብተው ከኔ ፊት ከመቀመጣቸው በፊት ለሰዓታት የሚያልፉበት ምንድን ነው ብለን ማገናዘብ አለብን።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደ አውሮፓውያን አቆጣጠር በ2020 ያወጣው ሪፖርት የደቡብ አፍሪካን የትምህርት ፍርሃት ከአፓርታይድ ፍርሃት ጀምሮ ስር የሰደደ ከፍተኛ የሀብት አለመመጣጠንና እጅግ የከፋ የአፈጻጸም ፍርሃት ያለውና አሁን ያለው መንግስት በአግባቡ ሊፈታው ያልቻለው ሲል ይገልጸዋል። በክልሉ ከሚኖረው ህዝብ 30% የሚሆነው ስራ አጥና የመንግስት እርዳታ ጥገኛ ነው። ለትራንስፖርት የሚሆን 350 ራንድ ወይም ወደ 1050 ገደማ ለትራንስፖርት ካወጡ ምግብ መግዛት አይችሉም። አካባቢውን ወክለው ለምክር ቤት አባልነት የተመረጡት ማቲው ኦቦ ወደ ትምህርት ቤቶቹ የሚወስዱ አንዳንዶቹ መንገዶች አደገኛና በመጥፎ ሁኔታ ላይ የሚገኙ መሆናቸው ሁኔታውን አስቸጋሪ እንዳደረገው ይገልጻሉ።
ከወንዙ ወዲህ የሚኖሩ ህጻናት ወንዙን ተሻግረው ወዳለ ሩቅ ትምህርት ቤት ለመማር ይገደዳሉ። አንዱ ችግር በከፍተኛ ዝናብ ወቅት የሆነ ጊዜ ወንዙ ሞልቶ አንድ መኪና በጎርፍ ተወስዶ ነበረ። በዚህ አካባቢ ያሉ ብዙ ወላጆችን አነጋግሬያለሁ። ሁሉም ልጆቻቸውን ከዚህ ወንዝ ማሻገር ከባድና አደገኛ መሆኑን የሚናገሩት በዚህ ምክንያት ከወንዙ ባሻገር የሚኖሩ ዘመዶቻቸውና ጓደኞቻቸውን ልጆቻቸው እነሱ ጋር ሆነው እንዲማሩ ይጠይቃሉ።
በሌላ መንደር የሚኖሩና በመማር ማስተማር ፍራአቱ የተማረሩ ሌላ ርዕሰ መምህር ትምህርት ቤቶች ህፃናትን ማመላለሻ አውቶቡሶችን ለማግኘት የሚገጥማቸውን ችግር ያስረዳሉ። ለሚዲያ መረጃ ለመስጠት ስልጣን የለኝም በማለት ስማቸው እንዳይጠቀስ የጠየቁት እኚሁ ርዕሰ መምህር 65 ተማሪዎችን ብቻ ማጓጓዝ የሚችለው የትምህርት ቤቱ አውቶቡስ በመሙላቱ የተደፈሩና የተዘረፉ ወጣት ልጃገረዶች በትምህርት ቤታቸው ውስጥ እንደሚገኙም ያስረዳሉ። የሚያስተዳድሩት ትምህርት ቤት ከ400 በላይ ተማሪዎችን ለማጓጓዝ ያሉት 2 አውቶቡሶች ብቻ ናቸው።
አንድ ልጅ 2 ወይም 3 ኪሎ ሜትር ቢጓዝ ተቀባይነት ያለው ርቀት ነው። ከሶስት ኪሎ ሜትር ከበለጠ ግን ትምህርት ቤቱ የሚደርሰው ደክሞትና አልቦት ነው። አውቶቡስ ኖሮም ስለሚሞላ መሳፈር የማይችሉ ልጆች አሉ። ስለዚህ ትምህርት ቤት ለመድረስ 20 ኪሎ ሜትር በእግራቸው መጓዝ አለባቸው። አንዳንዶቹ እንደውም አውቶቡስ መሳፈር ካልቻሉ ከትምህርት ቤት ይቀራሉ። ወደ ትምህርት ቤት ሲጓዙ መንገድ ላይ ወንጀለኞችም ያጋጥሟቸዋል። አውቶቡስ ሞልቶ መሳፈር ባለመቻላቸው ምክንያት በጣም ብዙ ልጃገረዶች መንገድ ላይ ተይዘው የተደፈሩ አሉ።
እንደ አውሮፓውያን አቆጣጠር በ2022 ፓንጎላ በተሰኘች ከተማ ውስጥ ከአቅም በላይ ተማሪዎችን የጫነ አውቶቡስ ከጭነት መኪና ጋር በመጋጨቱ በርካታ ልጆች ሞተዋል። በኦቡሴ ትምህርት ቤት የተማሪዎች መማክርት ቡድን ሊቀመንበር ሆኖ የሚያገለግለው ዱሚሳኒ ዛይቢው እንደሚለው ወላጆችም ወደ ስራቸው ለመሄድ ረጅም ጉዞ ስለሚጠብቃቸውና በስራ ላይም ረጅም ጊዜ ስለሚያጠፉ ልጆቻቸውን ወደ ትምህርት ቤት መውሰድ አይችሉም። በቅርብ ጊዜ የወጡ የመንግስት መረጃዎች እንደሚያሳዩት በኳዙሉ-ናታል ግዛት ውስጥ ከሚገኙ ትምህርት ቤቶች ውስጥ 1148 የሚሆኑት የተማሪዎች ማመላለሻ አውቶቡሶች ለማግኘት በተጠባባቂ ዝርዝር ውስጥ ይገኛሉ። የኳዙሉ-ናታል ትምህርት ቢሮ በጉዳዩ ላይ አስተያየት እንዲሰጥ ተጠይቆ ፈቃደኛ አልሆነም። በአሶሲየትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ስለነበረን ቆይታ እናመሰግናለን። ለሁድ ምሽት ህዳር 9 2013 ዓ.ም ተያዝንላችሁ መሰናዶ እዚህ ላይ ተጠናቀቀ።